ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 17 2016 ዓ.ም ዝግጅታችን ጀመረ። በወልዲያ ማረሚያ ቤት ላይ በተሰነዘረ ጥቃት በርካታ ታሳሪዎች እንዳመለጡ ተነገረ። በዋግምራ ዞን በረሃብ ምክንያት በርካቶች እንደሞቱና ሊከፋም እንደሚችል ተጠቆመ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው አሉላ ከበደ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አሉላ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ብሊንከን በዩክሬን ጉዳይ ለሚመክረው የኔቶ ስብሰባ ወደ ብራስልስ አቀኑ። ሰሜን ኮሪያ የስለላ ሳተላይት ማምጠቋን ተከትሎ በነገሰ ውጥረት የድንበር ጥበቃ ኬላዋን ማጠባበቅ ይዛለች። በኬንያ ከባድ ዝናብ ያስከተለው የጎርፍ አደጋ የሟቾች ቁጥር እየጨመረ ነው የሚሉት ይገኙበታል። ብሊንከን በዩክሬን ጉዳይ ለሚመክረው የኔቶ ስብሰባ ወደ ብራስልስ አቅንተዋል። የዩናይትድ ስቴትስ በያዝነው ሳምንት ዩክሬን የሩሲያን ወረራ ለመከላከል በምታደርገው ውጊያ ለመርዳት ያላቸውን ጽኑ ቁርጠኝነት በማደስ የኔቶ አባል አገራትን ትቀላቀላለች ሲሉ አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ተናግረዋል። በተያያዘም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በሚጀምረውና እስከ ረቡዕ በሚዘልቀው የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ለመገኘት ወደ ብራስልስ አቅንተዋል። ብሊንከን ከነገ በስቲያ ረቡዕ የዩናይትድ ስቴትስ ልዑካንን በመምራት የአውሮፓ ደህንነትና ትብብር የተባለውን ድርጅት አባል አገሮች የውጭ ጉዳይ ሚኒስትሮች ስብሰባ ወደምታስተናግደው የኔቶ አባል ወደሆነችው ሰሜን መቄዶንያ ያመራሉ። ዩናይትድ ስቴትስ ቀጣዩን የኔቶ ጉባኤ የፊታችን ሐምሌ ዋሽንግተን ዲሲ ላይ ታስተናግዳለች። ብሊንከን በጉባኤው ወቅት የዩናይትድ ስቴትስ ቅድሚያ የምትሰጣቸውን ጉዳዮች አስመልክቶ ከአጋሮቻቸው ጋር ይመክራሉ ተብሎም ይጠበቃል። ኅብረቱ 75ኛ ዓመቱን በሚቀጥለው ዓመት ያከብራል። ሰሜን ኮሪያ የስለላ ሳተላይት ማምጠቋን ተከትሎ በነገሰው ውጥረት የድንበር ጥበቃ ኬላዋን ማጠባበቅ ይዛለች። ሰሜን ኮሪያ ቀደም ሲል በሁለቱ ኮሪያዎች መካከል ተፈጥሮ የነበረውን መቀራረብ ተከትሎ ያፈራረሰቻቸውን የድንበር ጥበቃ ኬላዎች መልሳ እያደራጀች ነው ሲል የደቡብ ኮሪያ ጦር በዛሬው ዕለት አስታውቋል። ለዚህም ምክንያቱ ሰሜን ኮሪያ በቅርቡ ያመጠቀችውን ወታደራዊ ስለላ ሳተላይት ተከትሎ በተቀናቃኞቹ ሁለቱ ጎረቤት አገሮች መካከል ያለው ውጥረት እያየለ በመምጣቱ ነው። ሁለቱ ኮሪያዎች እንደ አውሮፓውያን ዘመን አቆጣጠር በ2018 በመካከላቸው የነበረውን ፍጥጫ ለማርገብ በደረሱ ስምምነት መሰረት ከወታደራዊ እንቅስቃሴ ነጻ ከሆነው ቀጠና ውስጥ የነበሯቸውን 11 የወታደራዊ ጥበቃ ኬላዎች ማፍረሳቸው ይታወቃል። ይሁንና ሁለቱም ውላቸውን በግልጽ ሊጥሱ እንደሚችሉ እየዛቱ ባሉበት በአሁኑ ወቅት ስምምነቱ የመፍረስ አደጋ ተጋርጦበታል። የ2018ቱ ስምምነት ሁለቱ ኮሪያዎች ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ውስጥ ያቋቋሟቸውን በአየር የሚፈጸሙ የስለላ ድርጊቶችና የቀጥታ ወታደራዊ ልምምዶች እንዲያቋርጡ እንዲሁም በግንባር አካባቢ ከነበሩት የጥበቃ ኬላዎች አንዳንዱን እንዲያነሱና የተቀበሩ ፈንጂዎችን እንዲያስወግዱ ያስገድዳል። ሰሜን ኮሪያ ባለፈው ሳምንት የመጀመሪያዋን ወታደራዊ ስለላ ሳተላይት ወደ ምህዋር እንዳመጠቀች ይፋ ካደረገች በኋላ ደቡብ ኮሪያ በበኩሏ ስምምነቱ በከፊል ሊቋረጥ እንደሚችል ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና አካባቢ ቀደም ሲል የነበራትን የአየር ክትትል የሚያደርግ ሳተላይት መልሳ የምታሰማራ መሆኗን አስታውቃለች። አንዳንድ የመሠረተ ልማት አውታሮች በከፊል በጎርፍ ተጠራርገው መወሰዳቸውና መንደሮች በጎርፍ መጥለቅለቃቸው ተገለጠ። በኬንያ በአደጋ የጎርፍ አደጋ የሟቾች ቁጥር የጨመረ መምጣቱና ባለፈው ሐሙስ ረፋድ ላይም በጎርፉ የተጠለቀለቀውን የሞኦኒ ወንዝ ለመሻገር ሲሞክሩ የነበሩ 8 ሰዎች ከወንዙ ሰጥመው መሞታቸው ተነግሯል። እስካሁን የ3 ሰዎች አስክሬን መገኘቱ የሀገር ውስጥ መገናኛ ብዙሃን ዘግበዋል። ካለፈው መስከረም ወር አንስቶ የጎርፍ አደጋ ከ100 በላይ ሰዎችን በአፍሪካ ቀንድ የተለያዩ አካባቢዎች መግደሉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታውቋል። ጎርፉ በተጨማሪም ከ700,000 በላይ ሰዎችን ከመኖሪያቸው ማፈናቀሉን ጽህፈት ቤቱ አክሎ አመልክቷል። አቡነ ፍራንሲስ ላደረባቸው የሳምባ ህመም በሕክምና እየተረዱ መሆናቸውን ቫቲካን አስታወቀች። የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ ሳምባቸው በመቆጣቱ በደም ስር በሚሰጥ የጸረ ተዋሲያን ሕክምና እየተረዱ መሆናቸውንና የነበሯቸውን ቀጠሮዎችም መገደባቸውን ቫቲካን አስታውቃለች። ይሁንና የሳምባ ምችም ይሁን የትኩሳት ህመም እንደሌላቸው ቤተ ክርስቲያኒቱ አክላ አመልክታለች። ፍራንሲስ ራሳቸው የሳምባ መቆጣት ህመም እንዳደረባቸው ተናግረው ዘወትር እሁድ በመስኮት ብቅ ብለው ቅዱስ ጴጥሮስ አደባባይ ለሚሰበሰቡ ሰዎች ሰላምታ የሚሰጡበትን ሳምንታዊ ስነ ስርዓት ያልጠበቁበትን ምክንያት አመልክተዋል። በምትኩም ቫቲካን ከሚገኘው መኖሪያቸው ሆነው የቡራኬ ጸሎት አሰምተዋል። የቫቲካን ፕሬስ ጽህፈት ቤት ዲሬክተር ማቴዎ ብሩኒ በዛሬው ዕለት በጽሁፍ ባወጡት ጋዜጣዊ መግለጫ ህመሙ በሚቀጥለው ወር 87 ዓመት የሚሞላቸውን ፍራንሲስን መጠነኛ የመተንፈሻ አካላት ችግር ፈጥሮባቸዋል ብሏል። የአቡኑ ጤና ሁኔታ በሚያሳስብ ይዞታ ላይ እንደሚገኝ ነገር ግን አድማጮች ይሄን አረፍተ ነገር ደግመዋለሁ። የአቡኑ ጤና ሁኔታ በማያሳስብ ይዞታ ላይ እንደሚገኝና መዋዠቅ የማይታይበት እንዲሁም የትኩሳት ምልክት የሌላቸው መሆኑን የመተንፈሻ አካላቸው ግልጽ መሻሻል ማሳየቱን የሚያረጋግጥ ነው ብለዋል። የትኞቹ ቀጠሮች ለሌላ ጊዜ እንደተላለፉና የትኞቹ ግን እንዲቀጥሉ መደረጋቸውን ቃል አቀባዩ ለይተው አላመለከቱም። አቡነ ፍራንሲስ ዛሬ ማለዳ ላይ የፓራጓዩን ፕሬዚዳንት በመኖሪያ ቤታቸው በግል ተቀብለው ለግማሽ ሰዓት የፈጀ ቆይታ ማድረጋቸውም ታውቋል። አቡኑ በትላንትናው ዕለት በቴሌቪዥን በተላለፈ ንግግራቸው በመጪው የተባበሩት መንግስታት የአየር ንብረት ለውጥ ላይ የሚካሄድ ጉባኤ ተገኝተው ንግግር ለማሰማት ከፊታችን አርብ ህዳር 27 2016 አንስቶ ለሶስት ቀናት የሚዘልቅ ጉዞ ወደ ተባበሩት አረብ ኤሚሬትስ የሚያቀኑ መሆናቸውን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 17 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ከዲኤንኤያችን ጋር ካለው የአቀማመጥ ጋር በተያያዘ የሚመጡ ችግሮች በሚሆኑበት ጊዜ በተፈጥሮ ያለንን አቀማመጥ መልሶ ለማምጣት እነዚህ አሁን አዳዲስ የመጡ የዘር ምህንድስና መንገዶችን በመጠቀም ማስተካከል የሚያስችል የሕክምና ዘርፍ ነው።
የዘረመሎችን አቀማመጥ በመለወጥ በተፈጥሮ የሚወረሱ በሽታዎችን ለማከም የሚያስችለውን ዘዴ አስመልክቶ ከተካሄደ ቃለ ምልልስ የተወሰደውን ድምጽ ነው የሰማችሁት። ሙያዊ ትንታኔያቸውን የሚሰጡንን ዶክተር ዘላለም ኃይሉ መኩሪያን ነው የሰማችሁት። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አብራችሁን ቆዩ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የማህበራዊና የዌብ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በአማራ ክልል በሰሜን ወሎ ዞን የወልዲያ ከተማ ማረሚያ ቤት ላይ ያለፈው ሳምንት ማክሰኞ እኩለ ሌሊት ላይ በተሰነዘረ ጥቃት ለጊዜው ቁጥራቸው በውል ያልታወቁ ታራሚዎች እንዳመለጡ የከተማዋ ነዋሪዎች ተናገሩ። ነዋሪዎቹ ለአሜሪካ ድምጽ እንደገለጹት በማረሚያ ቤቱ ላይ በተሰነዘረው ጥቃት ከአንድ ሰዓት በላይ የቆየ የተኩስ ልውውጥ ተደርጓል። የፋኖ ታጣቂዎች ጥቃቱን እንደፈጸሙትም ነዋሪዎቹ አመላክተዋል። በዚሁም ጥቃት በርካታ ታሳሪዎችን ማስለቀቃቸውንም ገልጸዋል። በጸጥታ ጉዳይ መረጃና ማብራሪያ የሚሰጠው የአካባቢው ኮማንድ ፖስት በጥቃቱ ላይ እስካሁን ያለው ነገር የለም። የአሜሪካ ድምጽ ዘጋቢዎች በጉዳዩ ላይ የአካባቢውን ነዋሪዎች አነጋግረዋል። አስማማው አየነው ያቀርበዋል።
በአማራ ክልል የሰሜን ወሎ ዞን ዋና ከተማ በሆነችው ወልዲያ ከተማ የሚገኘው ማረሚያ ቤት ጥቃት የሰነዘረበት ባለፈው ማክሰኞ ህዳር 13 ቀን ለ14 እኩለ ሌሊት ላይ እንደነበረ ስማቸውን ለደህንነታቸው ሲባል እንዳንገልጽ የጠየቁን በከተማ የሚኖሩ የመንግስት ሰራተኛ ተናግረዋል።
ሌሊት 6 ሰዓት ነው የተጀመረው። ኦልሞስት ለአንድ ሰዓት ተኩል የሚሆን የጥይት ድምፅ እንደነበረ የቦምብም የተራ ትናንሽ ጥይትም ድምፅ እንደነበረ እና ያው ማረሚያ ቤቱ ተሰብሮ እስረኞች እንዳመለጡ ነው፣ ታራሚዎች እንደወጡ ነው የተነገረው።
በተመሳሳይ ስማቸው እንዳይጠቀስ ያሳሰቡንና በንግድ ስራ እንደሚተዳደሩ የጠቆሙን ሌላው አስተያየት ሰጭም ተከታዩን ብለዋል።
ያው እንደሰማነው መረጃ ወልዲያ ማረሚያ ቤት የታሰሩባቸው የፋኖ አባሎች ነበሩ መሰል፣ እነሱን ይዘው ነው ሄዱት የተባለው ጠዋት ስንሰማው ማለት ነው። ጠዋት ላይ ግን ያው የተወሰኑ በፍርድ ጊዜያቸው የደረሰ መሰለኝ፣ ለምሳሌ ተፈርዶባቸው የአስር ቀን ወይ የወርም የሁለት ወርም ሊሆን ይችላል። እነሱን ግን አካባቢው ላይ ማምለጥም ስላልቻሉ ይመስለኝ፣ እነሱን ግን ያው ይዘው አስገብተዋቸዋል ማለት ነው። ጠዋት ላይ መከላከያ ማለት ነው። ከትናንትና ወዲያ ከዛ ቀደም ብሎ በነበሩት 2-3 ቀናቶች ተደንቃ አካባቢ ላይ ችግር ነበር። ተኛ ከባድ መሳሪያ ድምጽ ነው የሚሰማ። በነገራችን ላይ አሁን አንተ በምደውልበት ሰዓት ላይ አሁን አንተ መረጃ በምንቀባየርበት ሰዓት ላይ በዚህ ወደ ሚኒስቴሪየም ጀርባ ማለት ነው አሁንም ከፍተኛ መሳሪያ ድምጽ ይሰማል።
በንግድ ስራ የሚተዳደሩት አስተያየት ሰጪ
በእርግጥ ሌሊት ላይ ማንም የተነሳ ሰው አልነበረም፣ ግን በአካባቢ የነበሩ ሰዎቹ ያን ነገር ፈጽሙ ሲሄዱበት በአራት አቅጣጫ ነው ተወሰነ። በነገራችን ላይ ፋኖቹ እና የራሳቸውን ሰዎች ይዘው ሄዱት እና መረጃም ያው አካባቢ ሰው ቢያንስ ከእንቅልፉን ተነሰው ከግቢም እኮ እንደዚህ በተለያዩ ነገር ሊያዩ ይችላል።
በጥቃቱና የተኩስ ልውውጡ ስለደረሰው ሰብአዊ ጉዳት አስተያየት ሰጪዎቹ በትክክል የሚያውቁት እንደሌለ ተናግረዋል። የመንግስት ሰራተኛው አስተያየት ሰጭም
በሰው ላይ ግን የደረሰ ጉዳት ብዙ የሚታወቅ ነገር የለም፣ የሰማነውን አሁን እኛ የምንናገረው እንጂ በትክክል በዛን ሰዓት እዛ ቦታ ያልነበረ ሰው ይሄ ነው ብሎ ለመናገር ትንሽ የሚያስቸግር ይመስለኛል። ከነበረው የመሳሪያ ልውውጥ ግን ከፍተኛ ጉዳት ሊኖር እንደሚችል ይገመታል።
ነዋሪዎቹ ያመለጡትን ታሳሪዎች ትክክለኛ ቁጥር ግን ማወቅ እንደማይቻል አክለው ገልጸዋል። ክልሉ በአስቸኳይ ጊዜ አዋጅ መተዳደር ከጀመረበት ከዛሬ 4 ወር ገደማ ወዲህ በተለይ ከጸጥታ ጉዳይ ጋር ተያይዞ በዋናነት መግለጫና ማብራሪያ የሚሰጠው የወታደራዊ ኮማንድ ፖስት እስካሁን ያለው ነገር የለም። የፋኖ ታጣቂዎችም ጥቃቱን ስለ መሰንዘራቸው መረጃ ለማግኘት በአካባቢው ይንቀሳቀሳሉ የተባሉ ፋኖችን ለማግኘት ያደረግነው ጥረትም አልተሳካም። ቅዳሜ ከሰዓት በፊት ለአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስለ ጉዳዩ እንዲያስረዱን የጽሑፍ መልእክት ብንልክም ዘገባው እስከጠናቀረበት እስከ ዛሬ ምሽት ድረስ ምላሽ አላገኘንም። ምላሻቸው እንደሰጡን ይዘን እንመለሳለን። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል በዋግምራ ዞን ሳህላ ሰየምት ወረዳ ቢላዛ ቀበሌ ባለፉት 4 ቀናት ውስጥ በረሃብ የተጎዱ ተጨማሪ ሰዎች እንደሞቱ የአካባቢው ባለስልጣናት አስታወቁ። የቀበሌው አስተዳዳሪ አቶ ማለደ ብሬ ለአሜሪካ ድምጽ እንደተናገሩት በ2015-2016 የመኸር ዘመን በአካባቢው የተከሰተው ድርቅ ባስከተለው ረሃብ ቀደም ሲል 6 ሰዎች እንደሞቱ አውስተው ባለፉት 4 ቀናት ውስጥ ደግሞ ይህ ቁጥር ወደ 8 ከፍ እንዳለ ገልጸዋል። በቀበሌው ረሃቡ እየከፋ ከመምጣቱ የተነሳ ከዚህ ቀደም የእርዳታ እህል የሚጓጓዝባቸው አህዮችም ሳይቀሩ በመኖ እጥረት አቅማቸው እንደደከመና እርዳታው ቢገኝ እንኳን ወደ ቀበሌው ማድረሱ ሌላ ፈተና እንደሆነ አቶ ማለደ አክለው አመልክተዋል። በክልሉ የኢትዮጵያ ቀይ መስቀል ማህበር ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለም ሰሞኑን ወደ ሳላ ሰየምት ወረዳ ሊላክ የነበረውና ባህር ዳር ከተማ ላይ እንደቆመ የዘገየው የርዳታ ህል በመንገድና በጸጥታ ችግሮች ምክንያት ወደ ሰሜን ጎንደር ዞን እንደተላከ አስታውቀዋል። የክልሉ የአደጋ መከላከልና የምግብ ዋስትና ኮሚሽንም 40% የርዳታ ህል በጸጥታ ችግር ምክንያት ለማሰራጨት እንዳልተቻለ ባለፈው ሳምንት ለአሜሪካ ድምጽ መግለጹ ይታወሳል። አስቴር ምስጋናው ተጨማሪ አላት።
በዋግምራ ዞን ሳህላ ሰየምት ወረዳ በቀበሌ 10 አካባቢ ባለፉት 4 ቀናት ከረሃብ ጋር በተያያዘ ጉዳት የተጨማሪ 2 ሰዎች ህይወት ማለፉን የቢላዛ ቀበሌ አስተዳዳሪ አቶ ማለደ ብሬ ዛሬ ለአሜሪካ ድምጽ ተናግረዋል። ቀደም ሲል በዚሁ ቀበሌ የመኸር ወቅቱ ድርቅ ባስከተለው ረሃብ የሞቱትን 6 ሰዎች ያስታወሱት አቶ ማለደ በቅርቡ ደግሞ አንድ አዛውንትና አንዲት ሴተኛ ዳሪን ጨምሮ ህይወታቸው ያለፉ ሰዎች ቁጥር 8 መድረሱን አመልክተዋል። ከ4000 በላይ ህዝብ እንደሚኖርበት ከሚገመተው የብላዛ ቀበሌ ነዋሪዎች ውስጥ እስካሁን 15 ኪሎ ግራም ፍርኖ ዱቄት የእርዳታ እህል ያገኙት 800 ያህሉ ብቻ እንደሆነ የጠቀሱት ዋና አስተዳዳሪው በቂ የእርዳታ እህል እየቀረበላቸው እንዳልሆነና በአፋጣኝ ካልደረሰ የከፋ ችግር እንደሚያስከትል አሳስበዋል። አካባቢው ለተሽከርካሪ የማያመችና ከፍተኛ የመንገድ ችግር እንዳለበት የተናገሩት አቶ ማለደ አሁን እየከፋ በመጣው ረሃብ ቀደም ሲል የገባውን እርዳታ ለማጓጓዝ የተጠቀሙባቸው ሀዮች አቅም በመኖጥረት በመዳከሙ እርዳታው ቢገኝ እንኳን ማጓጓዝ እንደማይችሉ አመልክተዋል። ከመንገድ በተጨማሪ የክልሉ ወቅታዊ የጸጥታ ችግር የእርዳታ እህልን ለተጎጂዎች ለማድረስ አስቸጋሪ ሁኔታ እንደፈጠረባቸው የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽንና የኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ሰሞኑን ለአሜሪካ ድምጽ መግለጻቸው ይታወሳል። የቀይ መስቀል ቅርንጫፍ ጽህፈት ቤቱን ኃላፊ አቶ የሻምበል ዋለን ወደ ሳህላ ሰየምት ወረዳ ሊላክ የነበረውና ባህር ዳር ከተማ ላይ የእርዳታ እህል እንደጫነ የቆመው መኪና ምን ደረጃ ላይ ይገኛል ስንል ጠየቅናቸው።
ወደ ሳህላ ሰየምት ወረዳ ለመሄድ ብቸኛው ሩት በማክሰኞ ምስራቅ በነሳ 40 በኋላ አድርጎ ነበረ መሄድ የሚቻለው። በሱ ሁኔታ መንገድ ምቹ ሁኔታው አስተማማኝ ስላልነበረ እርዳታውም ከአዲስ አበባ ከወጣ በጣም ለረጅም ጊዜ ኦልሞስት ከ20 ቀን አካባቢ ቆሞ ስለነበረ ከመበላሸቱ በፊት ኢኳን የተጎዳ የሰሜን ጎንደር ወረዳዎች ጠለምት፣ ወየዳና ጃናሞራ ከፍተኛ የድርቅ ተጎጂ ወገኖች እዛ ስላሉ ለእነሱ እንዲሰጥ አድርገናል። ባለፈው ሰኞና ማክሰኞ እንዲከፋፍል አድርገናል። እዛ አካባቢ አስተማማኝ ምቹ ሁኔታ እስከሚፈጠር ድረስ ይሄኛው እርዳታ ወደዛ ሄድና ሌላ ድጋፍ ይፈልጋል ለሳላ ሰየምት ነው።
የዋግምራ ብሔረሰብ አስተዳደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላኩ ወደ ብላዛ ቀበሌና ሌሎችም አካባቢዎች የእርዳታ ለማድረስ የመንገድና የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። ከፌዴራልና ከክልሉ መንግስት የተላከ እርዳታ ቢኖርም በቂ እንዳልሆነና ለቀጣይ ወር ለተጎጂዎቹ የተዘጋጀ ምንም አይነት ሰብአዊ ድጋፍ ስለሌለ መንግስታዊ ያልሆኑ ድርጅቶች እንዲሁም በጎ አድራጊ ግለሰቦች የእርዳታ እጃቸውን እንዲዘረጉ የማስተባበሪያ ጽህፈት ቤቱ ኃላፊ ተማጽነዋል። ለአሜሪካ ድምጽ አስቴር ምስጋ ነው።
ወደ ተከታዩ ዘገባ ስናልፍ ደግሞ በትግራይ ክልል በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የነበረ የመንግስት ሰራተኞች የ18 ወራት ደሞዝ እስካሁን እንዳልተከፈለ የጠቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን በስራ ተነሳሽነታቸው ላይ ተጽዕኖ ማሳደሩን አስታወቀ። ኮሚሽኑ በክልሉ ማረሚያ ቤቶች፣ የፖሊስ ጣቢያዎችና የጤና ተቋማት ላይ ባደረገው ክትትል የሰራተኞች የስራ ተነሳሽነት እንደተጎዳና በዚህም ሳቢያ የመሰረታዊ አገልግሎቶች ክፍተትና የሰብአዊ መብቶች አያያዝ ችግርን ማስተዋሉን ባለፈው ሳምንት ቅዳሜ ባወጣው መግለጫ አመልክቷል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት በኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይ ኮሚሽኑ የክትትሉን ሙሉ ሪፖርት በቅርቡ ይፋ እንደሚያደርግ ጠቁሟል። በተቋማት ውስጥ የሚታዩትን ችግሮች ለመፍታት የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር በትኩረት እንዲሰሩም ዳይሬክተሯ አክለው አሳስበዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትግራይ ክልል በሚገኙ ማረሚያ ቤቶች፣ ፖሊስ ጣቢያዎችና ጤና ተቋማት ውስጥ ክትትል አድርጎ ባወጣው ሪፖርት በተቋማቱ ውስጥ የሚሰሩ ሰራተኞች ደሞዝ እንዳልተከፈላቸው አስታውቋል። ይህም በሰራተኞቹ የሥራ ተነሳሽነት ላይ አሉታዊ ተጽዕኖ መፍጠሩን የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይ ተናግረዋል።
ከፕሬዝዳንትነት በኋላ ያው አብዛኞቹ እንግዲህ በተለይ መንግስት ተቀጣሪ ባለሙያዎች ያው በወቅቱ ሲያገለግሉ የነበሩ ማሉ በከፊል ባያገለግሉም ያው ዞሮ ዞሮ እሱ ታሳቢ ተደርጎ እናገኛለን የሚል የተለያዩ በእዳ ወይ በተለያዩ ብድሮች የቆዩበት ሁኔታዎች ነበርና ከስምምነቱ በኋላ ይከፈላል የሚል በጣም ከፍተኛ ግምት ነበር ማለት ነው። ስለዚህ እሱ ግን ያው ከአሁን ድረስ ባለመፈጸሙ ምክንያት ሙሉ ለሙሉ ስራ ተነሳሽነታቸው ላይ ትልቅ ተጽዕኖ እንዳለ በጣም ባረግ ናቸው ይዞች ያው ከተሳካቶቹ የተንጸባረቁት ሀሳቦች በጣም ያሳያሉ።
የሰራተኞቹ የደሞዝ መቋረጥ ቅሬታ ሰራተኞችና የአመራር አባላት እንደሚጋሩት የተናገሩት ዲሬክተሯ የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር ለዚህ ችግር መፍትሄ ሊሰጡ ይገባል ብለዋል። ኮሚሽኑ ቅዳሜ ህዳር 15 ቀን 2015 ዓ.ም ተመረተ ባወጣው መግለጫ የሰብአዊ መብቶች አያያዝ ሁኔታን በተመለከተ ክትትል ያደረገው ከሐምሌ 1 እስከ ሐምሌ 23 ቀን 2015 ዓ.ም ድረስ መሆኑን ገልጾ በሶስቱም ተቋማት ውስጥ መሰረታዊ አገልግሎቶች መጀመራቸውንና አገልግሎቶቹን ለማሻሻልም ጥረቶች እየተደረጉ መሆናቸውን አስታውቋል። በክልሉ የፖሊስ ጣቢያዎች፣ የማረሚያ ቤቶችና የሕክምና ተቋማት መዋቅር በጦርነቱ ምክንያት ፈርሶ እንደነበር የገለጹት ዲሬክተሯ ከፕሪቶሪያው ስምምነት በኋላ የተቋማቱን መዋቅር መልሶ ለመገንባት ተሞክረዋል ብለዋል። የሚሰጠው አገልግሎት ግን አሁንም ብዙ እንደሚቀረው ገልጸዋል። እንደ ማሳያም በሕክምና ተቋማቱ ውስጥ ለጾታዊ ጥቃት ሰለባዎች የሚሰጠው አገልግሎት በቂ እንዳልሆነ ያስረዳሉ።
ከፍተኛ የሆነ ጾታዊ ጥቃቶች ያው እንደደረሱ ይታወቃል። ሕክምና ብቻ አገልግሎት ስንል የጤና አንዱ ፊዚካል ወይም አካላዊ ሕክምና የምንለው ነው። ሌላው ደግሞ የስነልቦና እንዲሁም የተለያየ ድጋፍ የሚያስፈልጋቸው ተከታታይ ጤና ሕክምና የሚያስፈልጋቸውም አሉ። እነዚህ ግን በተሟላ ሁኔታ የተሟላ ምርመራ እንኳን ለማድረግ በላብራቶሪ ደረጃ አገልግሎቱ የተሟላና ነጻ ተጠቂዎች ደህንነት ወደ ነበረበት ወይ መልሶ የማቋቋም ስራ የሚያገለግል አይደለም ማለት ነው።
ሰላማዊት ግርማይ በክልሉ ማረሚያ ቤቶችና በፖሊስ ጣቢያዎች የሰብአዊ መብቶች አያያዝ ላይም መሰል ክትትል መደረጉን አውስተው የተቋማቱን መዋቅር ዳግም ከመዘርጋት አንስቶ ለታራሚዎች በወር 53 ብር በጀት እስከ መመደብ የደረሱ መሻሻሎች ተደርገዋል ይላሉ። እንደዛም ሆኖ አሁንም የከፉ ችግሮች መኖራቸውን ጠቅሰዋል።
ስንጣት ፍርድ ቤት አሁን የማይቀርቡበት ሂደት ተጠርጣሪዎች እንዲሁም ፍርድ ቤት በቀጠሯቸው የማይቀርቡበት ከተለያየ የተሽከርካሪ አገልግሎት የተለይ ሰው ኃይል ጥረት ጋር የተገናኙ መሰረታዊ የሚባሉ ያው የሰብአዊ መብት ችግር አያያዝ ችግሮች አሉ። የሚተኙበት እንኳን ፍራሽም አይደለም፣ ምንም ምንጣፍም የለም። የንጽህና ችግር አለ። የሽንት ቤቱ አጠቃቀል ውሃ በተለይ በጣም መሰረታዊ የሆነ ከፍተኛ የንጽህና ጉድለት እንዲኖር አስተዋጽኦ ካረጉት ችግሮች ውስጥ አንዱ ውሃ ነው። የምግብ አገልግሎት የለም። የጤናማ አገልግሎት ገና አልተጀመረም። ስለዚህ የሚመለከታቸው መንግስት ያሉን ተቋማትን ማለት ነው መሰረታዊ የሆኑ የንጽህናና የመተኛ አገልግሎቶችን ከማስተካከል አንጻር ድጋፍ እንዲያደርጉ የኮሚሽኑ ምክረ ሀሳብ ያቀርባል።
ኮሚሽኑ በትግራይ ክልል ጤና ተቋማት ላይ በጦርነት ስለደረሰው ጉዳትና በሌሎችም 12 የሰብአዊ መብት ዘርፎች ላይ ያደረገውን ክትትል የሚዳስስ ሙሉ ሪፖርት በቅርቡ ይፋ እንደሚያደርግ ሰላማዊት ግርማይ ገልጸው የሚመለከታቸው የፌዴራልና የክልል አካላት በተቋማቱ የሚታዩትን የሰብአዊ መብቶች አያያዝ ጉድለቶች እንዲያስተካክሉ አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩ ዘገባችን ወደ እስራኤልና ሐማስ ግጭት ስናልፍ ደግሞ በእስራኤልና በታጣቂው ሐማስ መካከል የተደረገውን የተኩስ አቁም ተከትሎ የአራት ዓመቷ እስራኤላዊት አሜሪካዊት ሕፃን ትላንት እሁድ ተለቃለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንም የተኩስ አቁም ስምምነቱ እንዲራዘም ያላቸውን ተስፋ በመግለጽ የልጅቱን መፈታት አወድሰዋል። የአሜሪካ ድምጽ ዘጋቢ ቬሮኒካ ኢግሊሲያስ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
እስራኤላዊቷ አሜሪካዊቷ ታዳጊ አቢጌል ኤዳን ታጣቂው ቡድን ሐማስ እሁድ ዕለት ከለቀቃቸው 17 ታጋቾች መካከል አንዷ ናት። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በጋዜጣዊ መግለጫቸው ወቅት ስለ ልጅቱ ጉዳይ አንስተዋል።
የልጅቱ እናት እንደ አውሮፓውያን አቆጣጠር ጥቅምት 7 የሐማስ አሸባሪዎች ኪቡትስን ባጠቁበት ወቅት ከፊት ለፊቷ ተገድላለች። አቢጋኤል ይህ ሲሆን ወደ አባቷ ሮጣ ነበር። አባትየውም የጻል ልጅን ህይወት ለመታደግ በሰውነቱ ከልሎ እንደደበቃት በጥይት ተመቶ ህይወቱ አልፏል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሐማስ እስራኤልን ግዛዊ የተኩስ አቁም ስምምነት ለማረጋገጥ ሲደረግ የነበረውን ዲፕሎማሲያዊ ጥረት አብራርተዋል።
We've been in close contact with the leaders of Qatar, Egypt, and Israel.
ይህንን ስምምነት ለማረጋገጥ እንዲያግዝ ላለፉት ጥቂት ሳምንታት ከቃጣር፣ ከግብጽ እና ከእስራኤል መሪዎች ጋር ከያንዳንዳቸው ጋር በተደጋጋሚ ስንነጋገር ነበር። ይህ ነገር ለመስራቱና ለዚህ ነገር የመስራቱ ጠቀሜታ ማረጋገጫው በመጨረሻ አንድ ላይ በተሰባሰቡት ቤተሰቦች ፊት ላይ የምናየው የአመስጋኝነት እንባ ነው።
ከዚህ ሁኔታ ውስጥ በመውጣት የማገገም መንገዱ ግን ረጅም ሊሆን ይችላል ሲሉ በኤቢሲ ቴሌቪዥን የዚህ ሳምንት ፕሮግራም ላይ የተናገሩት ደግሞ የዋይት ሃውሱ ብሔራዊ የደህንነት አማካሪ ጄክ ሱሊቫን ናቸው።
Physically many of them are doing okay. Emotionally
በአካል ብዙዎቹ ደህና ናቸው። በስሜትና በስነልቦና ለማገገም ግን ረጅም ጊዜ የሚወስድ ይሆናል። እስራኤል እና ሌሎች ሀገራት ይህ አሰቃቂ ሁኔታ ወደፊት ያደረ የሚያስከትለውን ነገር ለመቋቋም የሚያስችሉ ብዙ አቅሞችን አሰባስበዋል።
እንደ ስምምነቱ አንድ አካል በርካታ የፍልስጤም እስረኞችም ተፈተዋል። ነዳጅና ሰብአዊ እርዳታ ወደ ጋዛ እየገባ ነው። ይሁን እንጂ ግን የተኩስ አቁም ስምምነቱ በዚሁ እንደሚቆይ ወይም እንደሚራዘም ግልጽ አይደለም። ሪፐብሊካኑ የህዝብ እንደራሴ ማይክ ተርነር በኤምቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ ቀርበው ይህንኑ አንስተዋል።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ እንደተናገሩት ይህ የተኩስ አቁም ስምምነት ጊዜ ሲያበቃ ግጭቱ ይቀጥላል። ስለዚህ እስራኤል እንደገለጸችው ሐማስ እስኪወገድ ድረስ ግጭቱ ይቀጥላል።
ይሁን እንጂ የእስራኤልና የሐማስ ግጭት ዘላቂ መፍትሄ በሂደት ሊመጣ ይችላል የሚል ተስፋ አለ። በኤቢሲ ቴሌቪዥን ቃለ መጠይቅ የተደረገላቸው የዲሞክራቲክ የህዝብ እንደራሴ ሮካና ደግሞ ይህ ሊሆን ስለሚችልበት ሁኔታ ይህን ይላሉ።
Until there is an independent Palestinian state
ነጻ የፍልስጤም መንግስት ካልተፈጠረ ድረስ በዚያ አካባቢ ሰላምና ደህንነት አይኖርም።
ከቫቲካን የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ግጭቱን ለመፍታት የውይይት አስፈላጊነትን አጽንኦት በመስጠት የቅርብ ጊዜውን የታጋቾችን መለቀቅ አወድሰዋል።
ወደ ሀገር ውስጥ ዘገባ ስንመለስ የኦሮሞ ነጻነት ሰራዊት ታጣቂዎች ይንቀሳቀሱባቸዋል በተባሉት የኦሮሚያ ክልል አካባቢዎች ታጣቂዎቹ ከመንግስት የጸጥታ ኃይሎች ጋር በሚያደርጉት የተኩስ ልውውጥ ሰላማዊ ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። በዚህ ዙሪያ ዘጋቢያችን ፀሐይ ዳምጠው ዘገባ ስታጠናቅር ቆይታለች። ሆኖም በቴክኒክ ችግር ምክንያት ዘገባውን ልታደርሰን አልቻለችም። በመሆኑም በቀጥታ መስመር መረጃዎቹ ልታጋራን ትገኛለች። ፀሐይ እንደምን አመሸሽ። በቀጥታ ወደ ጥያቄ ልግባና ግጭት በነበረባቸው በቡኖ በደለ፣ አርሲ፣ ምዕራብ ወለጋና ሌሎች ዞኖች የሰላማዊ ሰዎች ህይወት መጥፋቱን ያነጋገርሻቸው ነዋሪዎች ገልጸውልሻልና እስኪ ያሰባሰብሻቸው መረጃዎች ምን እንደሚመስሉ ንገሪን።
እሺ፣ አመሰግናለሁ ስመኝሽ። እንግዲህ የተለያዩ ዞን ነዋሪዎች አነጋግሬያለሁ። የቡኖ በደሌ ነዋሪ መሆናቸውን ጠቅሰው ስማቸው እንዳይጠቀስ የጠየቁት አንድ ግለሰብ ሐሙስ ዕለት ጠዋት 4 ሰዓት አካባቢ በሁለት ዙር በተደረገ የድሮን ጥቃት ወደ 20 የሚጠጉ ሰዎች ተገድለዋል ይላሉ። በተለይ ደግሞ ውጪ ላይ ሲንቀሳቀሱ የነበሩ ህጻናትና በባጃጅ ሲሄዱ የነበሩ ሰዎችም የጥቃቱ ሰለባ ነበሩ ሲሉ ነው ለአሜሪካ ድምጽ የገለጹት። አቶ ሁሴን ከድር ደግሞ የአርሲ ዞን ስርካ ወረዳ ነዋሪ መሆናቸውን ጠቅሰው በወረዳው በመንግስት የጸጥታ ኃይሎች በተወሰደው እርምጃ አንድ ሰው መገደሉን፣ 21 የአርሶ አደር ቤቶች መቃጠሉን እና ተሰብስቦ የተከመረ ሰብል መቃጠሉን ነው ለአሜሪካ ድምጽ የገለጹት። እንዲሁም የምዕራብ ወለጋ ቤጊ ወረዳ ነዋሪ መሆናቸውን ጠቅሰው ስማቸው እንዳይገለጽ የጠየቁት አንድ አስተያየት ሰጪ ደግሞ ከድርድሩ በኋላ በመንግስት የጸጥታ ኃይሎች የሚወሰደው እርምጃ ተጠናክሮ ቀጥሏል፣ ንጹሃን ዜጎች የኦሮሞ ነጻነት ሰራዊት ደጋፊ ናቸው በማለት ይታሰራሉ፣ ይገደላሉ፣ በጣም አስቸጋሪ ሁኔታ ውስጥ ነን ስሉ ነው የገለጹት። እንዲያውም ስጋታችን ጨምሯል የሚል ነገር ነው ያነሱት።
በጉዳዩ ላይ ከመንግስት ያገኘሽው ምላሽ አለ?
አዎ፣ የኦሮሚያ ክልል መንግስት ቃል አቀባይ አቶ ኃይሉ አዱኛ የፌደራልና የክልል መንግስት በኦሮሚያ ክልል ሰላምና መረጋጋት እንዲረጋገጥ በተቀናጀ መልኩ የህግ የበላይነት ማስከበር ስራውን አጠናክሮ ይቀጥላል ነው ያሉት። እንዲሁም አቶ ኃይሉ አክለው መንግስት ታጣቂ ቡድኑ ተገዶ ወደ ውይይት እንዲመጣ የሚወሰደው እርምጃ ከዚህ በኋላም ተጠናክሮ ይቀጥላል በማለት ነዋሪዎች ደግሞ በአነሱት ቅሬታ ላይ የመንግስት የጸጥታ ኃይሎች ንጹሃን ዜጎች ላይ ጥቃት አልፈጸሙም ሲሉም ገልጸዋል። አሁንም ታጣቂ ቡድኑ ለሰላም ዝግጁ ከሆነ መንግስት ዝግጁ ነው የሚል ነገርም አንስተዋል። በኦሮሞ ነጻነት ሰራዊት ዓለም አቀፍ በኩል ደግሞ የሰራዊቱ ዓለም አቀፍ ቃል አቀባይ ወደ አተርቢ መንግስት ጥቃት የጀመረው የሰላም ድርድሩ እየተካሄደ ያለ ነው በማለት አንስተዋል። ታጣቂውም እየተከላከለ ይገኛል የሚል ነገርም አንስተዋል። መንግስት በድሮን በወሰደው እርምጃ 26 ሰዎች በቡኖ በደሌ ጨዋቃ ወረዳ ተገሏል፣ በርካቶች ደግሞ ቆስሏል ሲሉም ገልጸዋል። አቶ ኦዳ አርሲ ሲርካ ወረዳ ደግሞ 6 ሰዎች ሞተዋል፣ 23 ቤቶች ደግሞ ተቃጥሏል ሲል አክሎ ገልጸዋል። አቶ ኦዳ በተለይ ለሰላም ድርድር መንግስት ዝግጁ ከሆነ አሁንም በራችን ክፍት ነው የሚል ነገርም አንስተዋል።
አመሰግናለሁ ፀሐይ። እንደጠቆምሹ ከተለያዩ ጉዳዩ ከሚመለከታቸው አካላት በድምጽ ያሰባሰብናቸውን መረጃዎች ይዘን እንመለሳለን። ለዛሬው ለሰጠሽን መረጃ እናመሰግናለን።
አመሰግናለሁ ስምንሽ።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን ይቀጥላል። ወደ ቀጣዮቹ ዝግጅቶቻችን ከማለፋችን በፊት ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የአሜሪካ ድምጽ ተመልሷል። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ ዝግጅቶቻችን ተሸጋግረናል። የመጀመሪያው ዝግጅታችን የሚሆነው ሐኪሞን ይጠይቁ ነው። የዘረመል አቀማመጦችን በመለወጥ በተፈጥሮ የሚወረሱ የበሽታዎችን ማከም የሚያስችልና በእንግሊዝኛው አጠራር ጂን ኤዲቲንግ የተባለ ዘዴ ከቅርብ ጊዜ ወዲህ የሕክምና ሳይንስ እመርታዎች አንዱ ነው። ከአሁን ቀደም በሕክምና ብዙም የማይረዱ የበሽታ አይነቶችን ለማከም የሚያስችል ትልቅ እድል የፈጠረ የሕክምናው ሳይንስ መሆኑንም ይገለጻል። በአንጻሩም ተያይዘው የመጡ የስነ ምግባር ጥያቄዎችና ስጋቶችንም አላጣም። የምሽቱ ሐኪሞን ይጠይቁ ዝግጅታችንም ትኩረቱ እዚህ ላይ ይሆናል። ሙያዊ ትንታኔያቸውን የሚሰጡን ዶክተር ዘላለም ኃይሉ መኩሪያ በዩናይትድ ስቴትስ የኦሃዮ ግዛት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ተዋሲያን ጥናት ክፍል ረዳት ፕሮፌሰር ናቸው። በተጨማሪም የተላላፊ በሽታዎች ሞለኪላር ኤፒዲሚዮሎጂ ላቦራቶሪ ተባባሪ ዳይሬክተርም ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ዘላለም ኃይሉ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ዘላለም፣ በሕክምናው ሳይንስ ከተዘገቡ የቅርብ ጊዜያት ግኝቶች በተለይ ከዘረመል ጥናት ጋር የተዛመዱ ጥያቄዎች ናቸው። የዘረመሎችን አቀማመጥና ይዘት በመለወጥ አንዳንድ በዘር ሐረግ የሚወረሱ በሽታዎችን ለማከም የሚረዳ በእንግሊዝኛው አጠራር ጂን ኤዲቲንግ የተባለውን ዘዴ ይመለከታል። ለመሆኑ ይህ የሕክምና ዘዴ ምንድን ነው? መሰረቱን ቢያስጨብጡ ነው።
አመሰግናለሁ ሲያሉላ። ጂን ኤዲቲንግ የሚለው ወይም የዘረመል ምህንድስና ዘረመል ላይ ያሉትን የዲኤንኤ ሲኩዌንሶች መቀየር መቻል ነው ሳይንሳዊ በሆነ መንገድ። ግን እዚህ ጋር ለማስመር የምፈልገው ነገር እንግዲህ እንደምታውቀው በተፈጥሮ የሚመጡ በሽታዎች አንዳንድ ጊዜ ከዘር ከጂን ወይንም ከዲኤንኤያችን ጋር የተያያዘ ሊሆኑ ይችላሉ፣ አንዳንድ ጊዜ ላይሆኑ ይችላሉ። ከዲኤንኤያችን ጋር ካለው የአቀማመጥ ጋር በተያያዘ የሚመጡ ችግሮች በሚሆኑበት ጊዜ በተፈጥሮ ያለንን አቀማመጥ መልሶ ለማምጣት እነዚህ አሁን አዳዲስ የመጡ የዘር ምህንድስና መንገዶችን በመጠቀም ማስተካከል የሚያስችል የሕክምና ዘርፍ ነው እንግዲህ ይሄን ጂን ኤዲቲንግ የምንለው።
እነኚህ አዳዲስ ግኝቶች ዶክተር ዘላለም በሰው ሰራሽ መንገድ በተለይ በዘረመል ምህንድስና ሂደት በሕክምናው አሰራር ረገድ የፈነጠቁትን ተስፋ ያህል አንዳንድ የሥነ ምግባር ስጋቶች መደቀናቸውም አልቀረም። ለመሆኑ እነኚህ ስጋቶች ከምንድን ነው የሚመነጩት? በምሳሌ አስደግፈው ቢያስረዱን።
በጣም ጥሩ አሉላ። ከስነ ምግባር ጋር በተያያዘ የሚነሱ ጥያቄዎች አሉ። ከሁለት ዓመት በፊት ነው ከሶስት ዓመት በፊት አይ ቲንክ በ2020 ይመስለኛል አንድ የቻይና ሳይንቲስት በጣም መነጋገሪያ ሆኖ ነበር አይደለ? ከኤች አይ ቪ ፖዘቲቭ በሆኑ እናት እና አባት ዘረመል ህንድስና ቴክኒክ ተጠቅሞ ልጆቹ ኤች አይ ቪ ይዘው እንዳይወለዱ በማድረጉ ትልቅ የሆነ የስነ ምግባር ጥያቄ ተነስቶ ነበረ። ያለ ምንድን ነው ይሄ ሰውዬ ይህንን የዘረመል ምህንድስና በሚያካሄድ ጊዜ ጀርም ላይን የሚባለውን እንግዲህ የፍጥረት እንግዲህ ሲጀምር ሴት ልጅ እንቁላልና የወንድ ልጅ ስፐርም ተገናኝተው በሚያድግበት ጊዜ በዛን ጊዜ ነው ያንን ኤዲቲንግ የሰራው ወይንም ደግሞ ዘረመሉን የተወሰኑ የዲኤንኤ አቀማመጦችን የቀየረ። ያንን በማድረጉ ልጆቹ ኤች አይ ቪ ቫይረስ እንዳይያዙ ሆነዋል። ምክንያቱም ኤች አይ ቪ ቫይረስ ሴል ውስጥ የሚገባበትን ሞለኪውል በእንግሊዝኛው ሪሴፕተር የሚባለውን ኢሊት ወይንም ደግሞ እንዳይኖር በማድረጉ እነዛ ልጆች ከቤተሰቦቻቸው ኤች አይ ቪ ይዘው እንዳይወለዱ ሆኖ ተፈጥረዋል። እንደውም ኒክኔምም አላቸው፣ ሉላና ናና ተብሎ ይጠራሉ። ከዛ ጊዜ ጀምሮ በጣም ትልቅ የሆነ እንዴት ነው ይሄንን ነገር በአግባቡ የምንጠቀመው የሚል ጥያቄ ተነስቷል። ያ የሆነበት ምክንያት ደግሞ የጂን ምህንድስና ከረጅም ጊዜ ጀምሮ በላብራቶሪ ደረጃ በጣም ጠንከር ባለው ሁኔታ የዳበረ መንገድ ነው ወይንም ደግሞ ቴክኒክ ነው በእንግሊዝኛው። ነገር ግን ከ2012 አካባቢ ጀምሮ ክሪስፐር የሚባል ቴክኒክ ከመጣ ጀምሮ በጣም በቀላሉ ዘረመሎችን የመቀያየር እንዲሁም ደግሞ በዘረመል ውስጥ ያሉ የዲኤንኤ ሞለኪሎችን የመቀያየር አቅም ሰጥቶናል ማለት ነው። ያ ነገር በብዙ ላብራቶሪዎች ውስጥ መሰራት መቻል እንዲሁም ደግሞ ከጊዜ በኋላ እነዛን ነገሮች ወደ ሕክምና ደረጃ አምጥቶ በሆስፒታል ውስጥ ማድረግና መፈጸም መቻሉ ሰዎች በጀመሪያ አዲስም ስለሆነ አስደንግጧል። ምን ያህል አቅም እንደሚሰጠን የታወቀ ነው እንደዛ አይነት ነገሮችን ማድረግ መቻላችን። ነገር ግን አዳዲስ ነገሮች ሲመጡ እነሱን የሚያስር የሕግ ማዕቀፍ ከሌለ ሰዎች በመጀመሪያ የሚያነሱት ጥያቄ የሚሆነው ምን ነገሮች በተጨማሪ መሰራት ይችላሉ የሚለውን ነው። ከዛ በተጨማሪ ደግሞ ባዮ ሀከርስ የሚባሉ እንደዚህ አይነት ቴክኖሎጂዎችን በመውሰድ በአኒማል ሞዴል ወይም በእንስሳቶች ላይ ጥቅም የሚያስገኝ ለምሳሌ የአትሌቲክ መንገድ በጣም የፈረጠመ እንስሳትን ለመፍጠር ጂኖችን ኤዲት ለማድረግ ሲጠቀሙ ታይቷል። እነዛን ነገር ለመቆጣጠር የሚያስችል ጠንከር ያለ የህግ ማዕቀፍ እስኪወጣ ድረስ እንግዲህ ይሄ የስነ ምግባሩ ጥያቄ ስቲል የሚቆይ ነው የሚሆነው። ግን ቴክኖሎጂዎቹ ከሚሰጡት አቅም የተነሳ ማድረግ ከሚቻለው ነገር የተነሳ ብዙ ጥያቄዎች ተነስቷል።
ስጋቱ አለ። እንግዲህ እንደ አዳዲሶቹ ከፍተኛ ለውጥ እንደሚያመጡ ቴክኖሎጂዎች ሁሉ ይሄም የበረከቱን ያህል አብሮ ተዛምዶ የሚታይ ስጋት መኖሩን ነው ያመላከቱን። ዶክተር ዘላለም ከዚህ በተቀራረበ መንገድ ሊታይ የሚችል አንድ ጥያቄ ብንመለከት እንዲሁም መርታ የተመዘገበበት ነው። በሰውነታችን ውስጥ የሚኖሩ ተህዋሲያን አብዛኞቹም ለጤና ጠንቅ ያልሆኑ ሰውነታችን ውስጥ አብረው መኖራቸው ለጤናችን አስፈላጊ የሆኑ ማይክሮባዮም የሚባሉት ብዝሃነታቸው፣ የስብጥራቸው መብዛት የሰውነታችን በሽታ የመከላከል አቅም እንዲሁም የአእምሮ ጤና ብሎም ሁለንተናዊ የጤናችን ይዞታ ላይ ከፍተኛ ጠቀሜታ ሊያስገኝ ይችላል የሚለውን እሳቤ በሚያስቃኝ መልኩ መሰረታዊውን ጭብጥ ቢያስረዱን። እንዴት ነው እነኚህ ተዋሲያን በተለይም ደግሞ ብዝሃነታቸው ለጤንነታችን አስፈላጊ የመሆኑ ጉዳይ?
እንግዲህ ይሄ ማይክሮባዮም የሚለው በእንግሊዝኛው ነው ቃሉን የምንጠቀመው። ማይክሮባዮም የሚለው ልክ ነህ፣ በጣም በብዛት ሰውነታችን ውስጥ ካሉ ህዋሳት የዘረመል ብዝሃነት ጋር ተያይዞ በሳይንሱ ዙሪያ እየተጠቀሰ ነው የሚገኘው። ይሄኛውም ከቴክኖሎጂ ጋር ይያያዛል አሉላ። ከዚህ በፊት የምናውቃቸው ሌትሴይ ከአስር ከሀያ ዓመታት በፊት በሰውነታችን ውስጥ የሚገኙ ማይክሮባዮም ወይንም እንደ ባክቴሪያ፣ ቫይረስ፣ ፈንገስ አይነቶችን የምናውቅበት መንገድ በሽታ ሲያመጡ ብቻ ነበረ። እንግዲህ በሰው በሽታ ሲታመም ሕክምና ፍለጋ ይሄዳል። ካሉት ህዋሳት ውስጥ ተሰጠው ሳምፕል ውስጥ በሕክምና ላብራቶሪዎች ውስጥ አይደንቲፋይ አድርጎ ወይንም ማግኘት የሚቻለውን እናውቃቸው ነበር። እነሱን ነበር በብዛት የምናውቀው። ግን ቴክኖሎጂዎች ተቀይሮ አሁን በብዛት እነዚህ ነገሮች ካልታመመ ሰውም ከታመመ ሰውም ብዝሃነታቸውን ዘርዝሮ ማየት የሚያስችል ቴክኖሎጂና መንገድ ስላለ ያንን ማወቅ ተችሏል። እና ይሄ በጣም በፍጥነት እያደገና እየተስፋፋ ያለ የሳይንስ ዘውግ ነው ማለት ነው። እና እየተማርን ያለ ነገር እነዚህ በሰውነታችን ውስጥ በቆዳችን ላይ በመተንፈሻ አካሎቻችን ውስጥ ወይንም በመራቢያ አካላችን ውስጥ ያሉ ባክቴሪያዎች እንዲሁም ፈንገሶች እነዛን አካባቢዎች ያላቸውን ለምሳሌ እርጥበት ሊሆን ይችላል እና ደግሞ የማይክሮባዮም ብዝሃነቱን የሚጠብቁ ናቸው። በዛ ምክንያት ደግሞ የሰውነታችንን ደህንነት አብረው የሚጠብቁ ናቸው። ለምሳሌ እነሱ ባሉበት ሁኔታ ሌላ ተጨማሪ በሽታ ሊያመጣ አካል ገብቶ ያንን ቦታ ለመያዝ አይችልም። ያንን ቦታ በመያዝ ብቻ በሰውነታችን ውስጥ ቆዳችንም ሆነ ሆድቃችንም ውስጥ ያንን ቦታ በመያዝ ብቻ ድጋፍ ይሰጡናል። ሌላ ህመም የሚያመጣ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል ገብቶ ያንን ቦታ እንዳይዘው በማድረግ ማለት ነው። ሌላው ደግሞ የሚያመነጩት ከእርስ በርስ የሚነጋገሩት ከሴሎቻችን ጋር የሚለዋወጡትም ኬሚካል ሞሌኪውል ስለሚኖር ያ ደግሞ ለሰውነታችን ጤንነት በጣም ጠቃሚ ነው ማለት ነው። እንዲሁም እንደምታውቀው ሰውነታችን የሚገነባው እንግዲህ ከምንበላው ምግብ ነው እና ኒውትሪሽን ከማይክሮባዮም ጋር በጣም ተያይዞ የሚጠቀስ ነው። ሰውነታችን በተገቢው የሰጠነውን ምግብ ለኢነርጂም ሆነ የጡንቻ ለመስራት እንዲጠቀምበት ትክክለኛው አይነት የማይክሮባዮም ብዝሃነት ያለው ማይክሮባዮም በውስጣችን ሊኖር ይገባል ማለት ነው። ከዛ ጋር በተያያዘ ብዙ ጥናቶች እየተደረጉ ነው። የማይክሮባዮም ባላንሱ በሚዛባበት ጊዜ ምግብን በስርዓት ወስደን ወደ ሰውነታችን የማዋሃድ ሂደቱ ይቃወሳል ማለት ነው። እና ከዛ ጋር በተያያዘም የጠቅላላ ዌልቢንግ የምንለውን የሰውነታችንን ሁኔታ አፌክት ያደርጋል።
ብዙ ተስፋ የሰጠ ትልቅ መስኮት የተከፈተ ይመስላል። ከጥናቱ ጋር እያዛመድን ከጥያቄዎች ጋር ብቅ እንላለን። ዶክተር ዘላለም ኃይሉ መኩሪያ በኦሃዮ ስቴት ዩኒቨርሲቲ የረቂቅ ተዋሲያን ምርምር ትምህርት ክፍል ረዳት ፕሮፌሰር እና የተላላፊ በሽታዎች ሞለኪላር ኢፒዴሞሎጂ ላቦራቶሪ ተባባሪ ዲሬክተር ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
ሐኪሞን ይጠይቁ የሚለውን መሰናዷችንን ነው ተከታትለን የተመለስ ነው። በዘረመሎችን አቀማመጥ በመለወጥ የሚደረግ ሕክምናን አስመልክቶ ሙያዊ ትንታኔያቸውን የሰጡንን ዶክተር ዘላለም ኃይሉን እጅግ አድርገን እናመሰግናለን። አድማጮቻችንና ተመልካቾቻችን እናንተም በሕክምና ባለሙያዎች እንዲጠየቁላችሁ የምትፈልጓቸው የተለያዩ ርዕሰ ጉዳዮች ካሏችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር አሁን መጠሪያው በኤክስ በሃሽታግ ቪኦኤ አማሪክ በማለት ልታደርሱን ትችላላችሁ። እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። በመስተንግዶ አብሬያችሁ ያለሁት ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ እያቀናበረልን ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ለሁለተኛው አጋማሽ ሁለተኛ አድርገን ወደ ያዝነው ቅንብር ነው የምናልፈው። የአፍሪካ ነክ ርዕሶች የማላዊ መንግስት በገጠራማ የሀገሪቱ ክፍል የሚኖሩ ተማሪዎች የዲጂታል ቴክኖሎጂዎችን መጠቀም እንዲችሉ ለማገዝ ከተባበሩት መንግስታት የህጻናት ድርጅትና የስልክ አገልግሎት ሰጪው ኤርቴል ተቋም ጋር ትብብር ፈጥሯል። በትብብሩ በተዘረጋውና ትምህርት ቤት አገናኝ ወይም ኮኔክት ስኩል በተባለው መርሃ ግብር የህዝብ ትምህርት ቤቶች በዘመናዊ ቴሌቪዥኖች፣ ታብሌቶች እንዲሁም ነጻ የኢንተርኔት አገልግሎት እንዲታጠቁ ይደረጋሉ። ይሁንና የመሳሪያ ጥረቱ የራሱ ፈተና ሊኖረው እንደሚችል አንዳንድ ትምህርት ቤቶች ተናግረዋል። የላሜክስ ማስኒናን ዘገባ ሀብታሙ ስዩም ያቀርበዋል።
በማዕከላዊ ማላዊ የሚገኘው ሊንቴፒ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለአምስት ዓመታት በሚቆየው ዘመንኛ የዲጂታል ቴክኖሎጂን በሚያዳርሰው መርሃ ግብር እንዲጠቀሙ ከተመረጡ የመጀመሪያዎቹ 9 ትምህርት ቤቶች መካከል ይመደባሉ። በመርሃ ግብሩ ውስጥ ተሳታፊ የሆኑ ተማሪዎች ገና በሶስተኛው ወር ለውጡን እየተገነዘቡት እንደሆነ ይናገራሉ። ጆአን ጀነሲስ ከትምህርት ቤቱ ተማሪዎች መካከል አንዷ ናት።
መጀመሪያ ላይ መሳሪያ መጠቀምም አልችልም ነበር። አሁን ግን ችያለሁ። መምህራችን መሳሪያዎችን ሳንጠቀም ለመረዳት የሚያዳግቱንን ነገሮች ሳይቀር የምንሰራበትን መንገድ ያስተምሩናል። መሳሪያውን ተጠቅመን ስንመለከተው ነገሮችን መፍጠር ያለውን ትርጉም በእርግጥ ለመረዳት ችለናል።
የመንግስት አሃዛዊ መረጃዎች እንደሚያሳዩት ማላዊ ውስጥ ከ15 እስከ 24 ዓመት ዕድሜ ክልል ውስጥ ከሚገኙት መካከል 4% የሚሆኑት ብቻ የመረጃና የመገናኛ ቴክኖሎጂ ክህሎት አላቸው። ይህ የሆነበት ምክንያት የኢንተርኔት ዋጋ ውድ በመሆኑና አገልግሎቱም ለዲጂታል ትምህርት ግብዓትነት ተደራሽነት ሊሆን ባለመቻሉ ነው። ትምህርት ቤትን አገናኝ ኮኔክት ስኩል የተሰኘው መርሃ ግብር አጋሮች የሆኑት የማላዊ መንግስት፣ የተባበሩት መንግስታት የህፃናት ድርጅት እንዲሁም የእጅ ስልክ ትስስር አገልግሎት ሰጪው ኤርቴል እያንዳንዱን ትምህርት ቤት በዘመንኛ ቴሌቪዥኖች፣ ታብሌቶችና ነጻ ኢንተርኔት ትስስር በማስታጠቅ ክፍተቱን ለመሙላት እየጣሩ ይገኛሉ። የኤርቴል ማላዊ ባልደረባዋ ኖራ ቻቮላ ቼረዋ እንደሚሉት ድርጅቱ ለትምህርት ቤቶች ነጻ ኢንተርኔት አገልግሎት እያቀረበ ነው። አዳዲሶቹ መተግበሪያዎች በአንዳንድ ትምህርት ቤቶች ያለውን ጉድለትም ለመሙላት እየረዱ ነው።
ቤተ ሙከራዎች በማይኖሩበት ጊዜ እኒህ ተማሪዎች የፊዚክስ ሙከራዎችን የትምህርት ሚኒስቴር ያመቻቸውንና በእነዚህ ታብሌቶች ላይ የተጫነውን ሚላብ የተሰኘውን መተግበሪያ መጠቀም ይችላሉ።
ማይላብ በሰሜናዊ ማላዊ በሚገኘው ሙዙዙ ዩኒቨርሲቲ ተማሪዎች የተሰራ ምናባዊ ሳይንስ ቤተ ሙከራ መተግበሪያ ነው። አንዳንድ የትምህርት ቤቱ ኃላፊዎች ለመርሃ ግብሩ ተጨማሪ ታብሌቶች እንደሚያስፈልጉ ይናገራሉ። ኖቫ ካምቱንዚ የሊንቴፔ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
በአጠቃላይ በትምህርት ቤቱ የተመዘገቡት 350 የሚጠጉ ተማሪዎች ሲሆኑ ታብሌቶች ግን 20 ብቻ ናቸው። ከዚህ ውስጥ አንደኛው የመምህሩ ሲሆን 19 ብቻ ናቸው የተማሪዎች። ታዲያ በዚህ ሁኔታ እነዚህ መሳሪያዎች በብቃት መጠቀም እንችላለን?
የማላዊ መንግስት ተጨማሪ ታብሌቶችን ለማግኘት ጥረት እያደረገ መሆኑን አስታውቋል። ቺሞራ ማይኪካ በማላዊ የትምህርት ሚኒስቴር የሳይንስ ቴክኖሎጂና ግኝት ጉዳዮች ኃላፊ ናቸው።
አሁን እኔ በማወራበት አፍታ ማይላብን በተመረጡ ትምህርት ቤቶች ለማስጀመር የሚያገለግሉ መሳሪያዎችን ለመግዛት የዕቃ ግዢ ሂደት ተጀምሯል። እያደገ ይሄዳል።
እስከዚያው ማይኪካ እስከ አውሮፓውያኑ 2023 ድረስ ከ8000 በላይ ለሚሆኑ የህዝብ ትምህርት ቤቶች የዲጂታል ትምህርት መረጃዎችን ለማዳረስ ያለውን ፍላጎት አስመልክቶ ከዓለም አቀፉ የቴሌኮሙኒኬሽን ህብረት፣ የተባበሩት መንግስታት የህፃናት ድርጅትና ጊጋ ኢኒሽቲቭ ከተባለው ተቋም ጋር መንግስታቸው መፈራረሙን አክለዋል።
ተከታዩ ዝግጅታችን ደግሞ ሳምንታዊው የስፖርት መሰናዷችን ነው። ትላንት በሁለት ከተሞች በተካሄዱ የዓለም አትሌቲክስ የሩጫ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። የእንግሊዝ እግር ኳስ ማህበር ምክር ቤት አባል ኔትንያሁን ከሂትለር ጋር በማገናኘት አስተያየት ከሰጡ በኋላ ስልጣን ለቀዋል። የስፔን አብያነ ህጎች ዳኒ ኤልቪስ በምሽት ክለብ ፈጽሟል ባሉት የአስገድዶ የመድፈር ወንጀል የ9 ዓመት እስራት እንዲፈረድበት እየጠየቁ ነው። ጣሊያን አውስትራሊያን በመርታት ከ47 ዓመታት በኋላ የዓለም የሜዳ ቴኒስ ሻምፒዮን ሆናለች። እነዚህ ሳምንታዊ የስፖርቱ መሰናዷችን የሚመለከታቸው ርዕሰ ጉዳዮች ናቸው። ኬኔዲ አባተን ያዘጋጀው።
በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የሻንጋይ ማራቶን ኢትዮጵያዊቷ አትሌት ስራነሽ ይርጋዳኝ አሸንፋለች። አትሌቷ ውድድሩን 2 ሰዓት ከ21 ደቂቃ ከ28 ሰከንድ በሆነ ጊዜ በማጠናቀቅ አንደኛ ስትወጣ፣ ተከታዮቹን የሜዳሊያ ደረጃዎች ይዘው ያጠናቀቁት ኬንያውያን አትሌቶች ናቸው። ኬንያዊው አትሌት ፊሊሞን ኬፕቹምባ ባሸነፈበት የወንዶች ምድብ ኢትዮጵያውያን አትሌቶች 6ኛና 7ኛ ሆነው ነው ያጠናቀቁት። በስፔን ማድሪድ አቅራቢያ በተካሄደ የሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያውያኑ ልቅና አምባውና አሳየች አይቼው በቅደም ተከተል አንደኛና ሁለተኛ በመሆን አሸንፈዋል። በውድድሩ ጣሊያናዊቷ ናዲያ ባቶክለቲ 3ኛ መውጣቷን የዓለም አትሌቲክስ መረጃ ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ከአዶልፍ ሂትለር ጋር በማመሳሰል አስተያየት የሰጡት የእንግሊዝ እግር ኳስ ማህበር ምክር ቤት አባል ሐሙስ ዕለት ከስልጣናቸው ተነሱ። የምክር ቤቱ አባል ዋሲም ሀቅ የእስራኤልና የሐማስ ግጭትን አስመልክቶ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ምክንያት ከታገዱ በኋላ ነው ስልጣናቸውን የለቀቁት። አዶልፍ ሂትለር በቤንጃሚን ኔታንያሁ ይኮራል ብለው ከለጠፉ በኋላ ልጥፉን ቢያነሱም በዚህ ወር ከስራ ታግደው የቆዩት ሀቅ ሐሙስ ዕለት የስራ መልቀቂያ ደብዳቤ ለእግር ኳስ ማህበሩ ሊቀመንበር ዴቢ ሂዊት ማስገባታቸውን ሮይተርስ ዘግቧል። በደብዳቤያቸው የቅርብ ጊዜ ክስተቶች ጉልበትና ተስፋ እንዳጣ አድርገውኛል፣ ይህ እንዴት ሊሆን እንደቻለ በጣም አሳስቦኛል ብለዋል። በማህበራዊ የትስስር ገጻቸው ላይ ያሰፈሩት ጽሑፍ በቀጥታ ፖለቲከኛውን ማለትም የእስራኤሉን ጠቅላይ ሚኒስትር ኔታንያሁን የሚተች እንደሆነ የገለጹት ሀቅ፣ ሆኖም ጽሑፌ አንዳንድ ጓደኞቼና የስራ ባልደረቦቼን በማሳዘኑ ይቅርታ ጠይቃለሁ ብለዋል። ከብዙ አይሁዳውያን ጋር ለብዙ ዓመታት በቅርበት መስራታቸውንና ወዳጅነት መፍጠራቸውንም ጠቅሰው ለእነርሱና ለተጎዱት ሁሉ ይቅርታዬን በድጋሚ ጠይቃለሁ ሲሉም አክለዋል። የእንግሊዝ እግር ኳስ ማህበር ባወጣው መግለጫ እግር ኳስ አንድነት እንጂ መለያየት አይደለም የሚለውን አቋማችንን በድጋሚ እንገልጻለን ካለ በኋላ ሀቅ በማህበራዊ ብዙሃን መገናኛ ላይ ለሰጡት ተቀባይነት የሌለው አስተያየት የአይሁድ ማህበረሰብን ይቅርታ መጠየቃቸውን በደስታ እንቀበላለን ብሏል። በፈረንጆቹ አቆጣጠር ባለፈው ዓመት መጨረሻ ታህሳስ 30 በአንዲት ሴት ላይ ጾታዊ ጥቃት ፈጽሟል በሚል ክስ የቀረበበት ብራዚላዊው ኮከብ ዳኒ አልቬስ በ9 ዓመት እስራት እንዲቀጣ አቃቢ ሕግ እየጠየቀ ነው። በዓለም እግር ኳስ ውስጥ ካሉ ድንቅ ተጫዋቾች መካከል አንዱ የሆነው አልቬስ በባርሴሎና በሚገኝ አንድ የምሽት ክለብ ውስጥ ፈጽሟል በተባለው ያስገድዶ መድፈር ወንጀል በነሐሴ ወር የተከሰሰ ሲሆን አሁን ደግሞ ለፍርድ እንደሚቀርብ ጉዳዩን የሚከታተለው ፍርድ ቤት አስታውቋል። ምንም አይነት ጥፋት እንዳልፈጸመ የሚገልጸው የቀድሞ የባርሴሎና ተከላካይ ከ23 ዓመቷ ከሳሹ ጋር የፈጸመው የወሲብ ግንኙነት በእርሷ ፈቃድ የሆነ እንጂ በማስገደድ የፈጸምኩት አይደለም ሲል ተከራክሯል። በዚህ ድርጊቱም የትዳር አጋሩን መበደሉን የጠቀሰው አልቬስ በይፋ ይቅርታ ጠይቋታል። የ40 ዓመቱ አልቬስ ከጥር ወር ጀምሮ በባርሴሎና በሚገኝ ፖሊስ ጣቢያ ውስጥ ታስሮ የሚገኝ ሲሆን ፍርድ ቤቱ ከሀገር ሊወጣ ይችላል የሚል ስጋት ስላደረበት የዋስትና ጥያቄዎቹን በሙሉ ውድቅ አድርጎበታል። ለፍርድ የሚቀርብበት ትክክለኛ ጊዜ ባይታወቅም የፈረንጆቹ አዲስ ዓመት እንደገባ በአጭር ጊዜ ውስጥ ችሎት እንደሚቀርብ ይጠበቃል። ተጫዋቹ ጥፋተኛ ሆኖ ከተገኘ ለተጎጂዋ 150 ሺህ ዩሮ ካሳ እንዲከፈልና ለተጨማሪ 10 ዓመታት ከእርሷ ጋር ምንም አይነት ግንኙነት እንዳይኖረው አቃቤ ሕግ ጠይቃለሁ ብሏል። አልቬስ ከባርሴሎና ጋር 3 የቻምፒየንስ ሊግ ዋንጫዎችንና ከብራዚል ጋር 2 የኮፓ አሜሪካን ጨምሮ 42 ዋንጫዎችን አንስቷል። ባለፈው ዓመት በካታር የዓለም ዋንጫ ላይ ለብራዚል መጫወቱም ይታወሳል። በመጨረሻም የጣሊያኑ ቁጥር 1 የሜዳ ቴኒስ ተጫዋች ጃኒክ ሲነር ሀገሩን የዓለም ሻምፒዮን አድርጓል። በውድድሩ መስራች ስም ዴቪስ ካፕ በመባል የሚታወቀው የዓለም ሜዳ ቴኒስ ዋንጫ የፍጻሜ ጨዋታ ትናንት በስፔን ማላጋ ሲካሄድ ጣሊያን አውስትራሊያን 2-0 በማሸነፍ ከ47 ዓመታት በኋላ ዋንጫውን አንስታለች። በመጀመሪያው ዙር የፍጻሜ ጨዋታ ማቴዮ አርናልዲ አሌክሲ ፖፔሪንን 7-5፣ 2-6 እና 6-4 በመርታት ጣሊያንን 1-0 ለዜሮ እንድትመራ ያስቻለ ሲሆን በመቀጠል ሲነር ደሚናውልን 6-3 እና 6-0 በማሸነፍ በድምሩ 2-0 በሆነ ውጤት ሀገሩን የዋንጫው ባለቤት አድርጓል። ሲነር ሀገሩ ጣሊያን እንደ አውሮፓውያኑ ከ1976 ወዲህ ለመጀመሪያ ጊዜ የዴቪስ ዋንጫን በማግኘቷ የተሰማውን ደስታ ሲገልጽ ለቡድኑ አባላት በሙሉ የማይታመን ስሜት ፈጥሮብናል፣ ሁላችንም ደስተኞች ነን ማለቱን የሮይተርስ ዘገባ ያመለክታል። የዓለም ቁጥር 4 የሆነው ሲነር ሳምንቱን 5 ጨዋታዎች አድርጎ ሁሉንም ያሸነፈ ሲሆን ቅዳሜ በተካሄደው የግማሽ ፍጻሜ ጨዋታ ሰርቢያዊውን የዓለም ቁጥር 1 ኖቫክ ጆኮቪችንም በማሸነፍ ሀገሩን ለፍጻሜ ማድረስ ችሏል። የትላንቱ ዋንጫ ለጣሊያን በታሪክ ሁለተኛዋ ሲሆን አውስትራሊያ 29ኛ ዋንጫዋን ለማንሳት ያደረገችው ፍልሚያ አልተሳካላትም። አውስትራሊያ ባለፈው ዓመትም ለፍጻሜ ደርሳ በካናዳ ተሸንፋለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የምሽቱን መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
እንደ ተባበሩት መንግሥታት ድርጅት ከሆነ በጋዛ የሰብአዊ አደጋ ተከስቷል። 11,000 የሚሆኑ ሲቪሎች እንደተገደሉ ሪፖርቶች ያሳያሉ። አብዛኛዎቹም ሴቶችና ሕፃናት ናቸው። በማያጠራጥር ሁኔታ ትክክለኛው ቁጥር ከተጠቀሰውም በላይ ነው ሲል የዛሬው ርዕሰ አንቀጽ ይንደረደራል። 2.2 ሚሊዮን ከሚሆነው ሕዝብ ውስጥ 1.6 የሚሆነው ተፈናቅሏል። መንደሮች ወደ ፍርስራሽነት ተቀይረዋል። ያለው ምግብና ውሃ እጅግ አናሳ ሲሆን ሰዎች ራሳቸውን ከውጊያ የሚጠብቁበት መከለያ የለም። መስከረም 26 ቀን በሐማስ የተፈጸመው ጭካኔ የተሞላው የሽብርተኝነት ድርጊት ሲሆን አሁን ለደረስንበት ሁኔታ መነሻው ምክንያት ነው ሲሉ በተመድ የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ መናገራቸውን ርዕሰ አንቀጹ ይጠቅሳል። በሁሉም ወገኖች ላይ አላስፈላጊ ስቃይ እንዲደርስ በማድረጉ ሐማስ ኃላፊነቱን ይወስዳል ሲሉ አምባሳደር ግሪንፊልድ አክለዋል።
አሁን ያለው ሁኔታ እስራኤላውያንም ሆነ ፍልስጤማውያን ለገጠማቸው መከራ እንደነሱ ሆነን እንድናዝን ያስገድደናል። በእነሱ ጫማ ውስጥ ሆነን ዓለምን በእነሱ አይን እንድናይ ሁኔታ ያስገድደናል።
በያዝነው የፈረንጆች ወር አጋማሽ ላይ ሲቪሎች የገጠማቸውን ስቃይ ለማቃለል የተመድ የጸጥታው ምክር ቤት የውሳኔ ሐሳብ 2712ን አሳልፏል። በምክር ቤቱ የተላለፈው ውሳኔ ውስጥ ያሉ ወሳኝ ሐሳቦችን ዩናይትድ ስቴትስ ትደግፋለች፣ በሐማስም ሆነ በሌሎች ቡድኖች የታገቱ በፍጥነት ካለምንም ቅድመ ሁኔታ እንዲለቀቁ፣ እንዲሁም በጋዛ ለሚገኙ ሲቪሎች የሰብአዊ እርዳታ ለማድረስ ደህንነቱ የተጠበቀና አስተማማኝ መተላለፊያ እንዲኖር አሜሪካ ትደግፋለች ሲሉ አክለዋል አምባሳደር ግሪንፊልድ።
We need to urgently scale up the flow of food, water, and medicine.
የምግብ ውሃና መድኃኒት አቅርቦቱን ማሳደግ አለብን። አሜሪካ ከምትልከው 5 ምግብ የጫኑ አውሮፕላኖች ውስጥ የመጀመሪያው 49 ቶን ዝግጁ የሆነ ምግብ ይዞ ኤልአሪ ሻርፏል። ነገር ግን ምግቡን ለሚያስፈልጋቸው ሰዎች ለማድረስ ነዳጅ ያስፈልጋል። ይህ እጅግ አስቸኳይ ጉዳይ ነው። በእኛ በኩል ከተባበሩት መንግስታት ድርጅት፣ ከእስራኤል፣ ሌሎች ለጋሾችና የቀጠናው አጋሮች ጋር በመሆን የሰብአዊ ሰራተኞች ሲቪሎችን ማዳን ይችሉ ዘንድ አሜሪካ ድርሻዋን ትወጣለች።
ሐማስ በሆስፒታሎችና በሲቪል ነዋሪዎች መሃል ራሱን ደብቋል። ይህ አስደንጋጭና አሰቃቂ ነው። ነገር ግን ይህ የሐማስ ድርጊት እስራኤል ሲቪሎችን እንዳይጎዱ ጥንቃቄ ማድረግ ኃላፊነቷን አይቀንስም ሲሉ አምባሳደር ግሪንፊልድ ጨምረው ተናግረዋል። የእያንዳንዱ ሲቪል ሞት ትልቅ ሐዘን ነው። እስራኤሎችም ሆኑ ፍልስጤማውያን የሰብአዊ ፍጡር መሆናቸውን ሁላችንም እንገንዘብ። ሁለቱ ወገኖች በየሀገራቸው ጎን ለጎን በነጻነት ሰላምና ደህንነት እንዲኖሩ በጋራ እንስራ ሲሉ አምባሳደር ግሪንፊልድ ጥሪ ማስተላለፋቸውን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። አስተያየቶቻችሁን በፌስቡክ እና በትዊተር ላይ ማድረሳችሁን አትርሱ። ሰላም፣ ደህና እደሩ። Thank you.